ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጳጉሜ 3 2016 ዓ.ም ዝግጅታችን ጀመረ።
በኢትዮጵያ ዘመን አቆጣጠር አሮጌውን 2016 ተሰናብተን አዲሱን 2017 የምንቀበልበት የአዲስ ዓመት ዋዜማ ላይ እንገኛለን።
ለከነህ ደሬ ያለንባት ጳጉሜ ወር በአመቱ መጨረሻ ላይ 5 ወይም 6 ቀን በመሆን የምትመጣልዩ የአዲስ ዘመን ማብሰሪያ ወር ናት።
እኛም የምሽቱን የመስታወት መሰናዷችንን የምንጀምረው እንኳን ለአዲሱ ዓመት ዋዜማ አደረሳችሁ እያልን ይሆናል።
በምሽቱ መሰናዷችንም በዓል በዓል የሚሸቱ ልዩ ልዩ መሰናዶችን አዘጋጅተናል።
እንግዲህ ያው አዲስ ዓመት ድንገት አዲስ ነገር ይዞልን ከመጣ ብለን በተስፋ እየጠበቅን ነው። ያው አዲስ ዓመት ሲመጣ የሆነ ለውጥ ነገሮች ይኖራሉ። ምን እየጠበቅን ነው ከእግዚአብሔር ጋር?
እንግዲህ እኛ የምንፈልገው ሰላም ነው። ፈጣሪ ሰላም እንዳያወርድልን ብለን ጸሎት ነው የምናደርገው እንጂ ሌላ ምንም የምደረገው ነገር የለም።
በአሁኑ ምንም አዲስ ነገር የለም። በሚቀጥለው ደግሞ ያው ገና አላወቅንም። እንደ ፈጣሪ ፈቃድ ነው
እና ለመጪው ዓመት እግዚአብሔር ፈቃዱ ሆኖ እስካሁን የኖርነው በእግዚአብሔር ፈቃድ ነው እና እንዲህ ያልጠፋ ነው እንደ እግዚአብሔር ነው እና በዙ ፈቃድ ነው እና እሱ ፈቃድ ሆኖ በፖለቲከኞቹ መካከል ሰላም ቢወርድ፣ ከፌደራል መንግስት ጋር ያለው ግንኙነት ሰላማዊ መንገድ ቢይዝ፣ በሚሊዮን የሚቆጠር ተፈናቃይ ወደ ቤቱ እንዲመለስ፣ የትግራይ የግዛት አንድነት እንዲረጋገጥ፣ ኢትዮጵያ ለሁሉም የጋራ አገር መሆኗ የሚታይበት መልካም ሁኔታ እንዲፈጠር፣ የትግራይ ህዝብ ለኢትዮጵያ ባደረገው አስተዋጽኦ ልክ እንኳ ባይሆን አትሊስት እንደ ህዝብ መኖር የሚችልበት ሁኔታ እንዲያገኝ ይመኛል።
የዘመን መለወጥ አስመልክቶ ተስፋና ስጋታቸውን ካጋሩን የተለያዩ ኢትዮጵያውያን መካከል የተወሰኑትን ነው የሰማችሁት። ከዜና በኋላ በስፋት እንመለስበታለን።
ክብረ በዓል ያለ ጥበብ ስራ እንግዲህ አይገን የማይደምቅ በባህላዊውም ነገር በሃይማኖታዊም ጉዳይ ብታየው ክብረ በዓል በጥበብ ስራዎች ነው የሚደምቀው።
አዲስ ዓመትና ሙዚቃ ያላቸውን ቁርኝት የምታጋርንን ድምፃዊት ብሌን ዮሴፍን የሰማችኋት ወደ በኋላ ላይ ትመለሳለች።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ጳጉሜ 3 2016 ዓ.ም የዘመን መለወጫ ዋዜማ ስርጭታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
እኔም ደረጀ ደስታ ነን። በዓል በዓል ከምሽቱ የተለያዩ ዜማዎች ጋር እያዋዛን እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም እንግዲህ ከኛ ጋር አሁኑ
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እናስጠልኛ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ባይደን በኢትዮጵያ የሰብአዊ መብት ረገጣ በተጠረጠሩ ግለሰቦች ላይ ተጥሎ የነበረውን ማዕቀብ እንዲቀጥል ፈቀዱ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ከሶስት ዓመታት በፊት በኢትዮጵያ በትግራይ በተቀሰቀሰው ጦርነት ምክንያት በግለሰቦች ላይ ማዕቀብ የጣለው ፕሬዝዳንታዊ ትዕዛዝ ተፈጻሚነት የሚጸናበት የጊዜ ገደብ እንዲራዘም ወስነዋል። ባይደን ከትላንት በስቲያ ጳጉሜ 1 2016 ዓ.ም ለዩናይትድ ስቴትስ ምክር ቤት አፈ ጉባኤና ለእንደራሴዎች ምክር ቤት ፕሬዝዳንት በጻፉት ደብዳቤ መጀመሪያ ላይ ትዕዛዙ እንዲወጣ ያነሳሳው ጉዳይ እስካሁን ድረስ ምንም አይነት ለውጥ ወይም መሻሻል አላሳየም ሲሉ አስፍረዋል። በሰሜን ኢትዮጵያ ያለው ሁኔታና ከዛ ጋር ተያይዞ ያለው ግንኙነት የኢትዮጵያን ሰላም፣ ደህንነትና መረጋጋትን እንዲሁም በሰፊው ደግሞ የአፍሪካ ቀንድ አካባቢን ሰላም፣ ጸጥታና መረጋጋትን አደጋ ላይ የሚጥሉ ተግባራት የታየበትና ባልተለመደ መልኩ በዩናይትድ ስቴትስ የውጭ ፖሊሲና በብሔራዊ ደህንነት ላይ ስጋት መደቀኑን የቀጠለ ነው ሲል ዋይት ሀውስ ያወጣው መግለጫ አስፍሯል። ፕሬዝዳንቱ በደብዳቤያቸው አያይዘውም ስለዚህም ኢትዮጵያን በተመለከተ በፕሬዝዳንታዊ ትዕዛዝ 14046 የታወጀው ብሔራዊ ድንገተኛ ጊዜ አዋጅን መቀጠል አስፈላጊ መሆኑን ወስኛለሁ ብለዋል። ፕሬዝዳንታዊ ትዕዛዙ ለመጀመሪያ ጊዜ በጎርጎሮሳውያኑ መስከረም 17 2021 በህወሓት ኃይሎችና በፌዴራል መንግስቱ መካከል የነበረው ግጭት በተጋጋለበት ወቅት የወጣ ሲሆን የአሁኑ የፕሬዝዳንቱ ውሳኔም ያ የቀደመ ትዕዛዝ የሚጸናበት የጊዜ ገደብ ሊጠናቀቅ በመቃረቡ በድጋሚ የተወሰደ ነው። ትዕዛዙ በኢትዮጵያ የሰብአዊ መብት ጥሰትና የሰብአዊ መብት ረገጣ በተጠረጠሩ ግለሰቦች ላይ ማዕቀብ የሚጥል ሲሆን በዋናው ትዕዛዝ መሰረትም በግምጃ ቤቱ እንዲወሰድ የተፈቀደው እርምጃ ማዕቀቡ የተጠ የተጣለባቸው ግለሰቦች ዩናይትድ ስቴትስ ውስጥ የሚገኙ ንብረቶቻቸውና ገንዘባቸውን ማገድ፣ በአሜሪካ ውስጥ ማናቸውንም መዋለ ንዋይ እንዳያፈሱ መከልከል፣ ቪዛ ክልከላን፣ የተለያዩ ፈቃዶችና ብድር ክልከላዎችም የመሳሰሉትን የሚያጠቃልል ነው። ሱዳን ሰላማዊ ዜጎችን ለመጠበቅ የመንግስታት ድርጅት ያደረገውን የገለልተኛ ኃይል ጥሪ አልተቀበለችም። ከአንድ አመት በላይ በዘለቀው የሱዳን ጦርነት ንጹሃን ዜጎች ጥበቃ እንዲደረግላቸው ራስ አገዝና ገለልተኛ ኃይል እንዲሰማራ የተባበሩት መንግስታት ድርጅት ባለሙያዎች ያቀረቡትን ጥሪ ውድቅ አድርጋለች። ካለፈው ሚያዝያ ወር አንስቶ በሱዳን የተቀሰቀሰው ግጭት ሰራዊቱ በፓርላማ ከጸደቀው የመንግስቱ ወታደራዊ ኃይሎች ጋር በማጋጨት ለአስር ሺዎች መሞትና መንስኤ መሆኑን ጀምሮ በአለም ላይ ካሉ አስከፊ ሰብአዊ ቀውሶች አንዱን አስከትሏል ብሏል። በጀነራል አብዱልፈታህ አልቡርሃን ለሚመራው ጦር ታማኝ የሆነው የሱዳን ውጭ ጉዳይ ሚኒስትር ቅዳሜ ማምሻውን ላይ በሰጠው መግለጫ የሱዳን መንግስት የተባበሩት መንግስታት ድርጅት ተልእኮ የሚያቀርበውን ሀሳብ ሙሉ በሙሉ ውድቅ ያደርጋል ብሏል። የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም እሁድ ዕለት ሱዳንን በጎበኙበት ወቅት የአደጋው መጠን አስደንጋጭ ነው፣ ግጭቱን ለመግታትና እያደረሰ ያለውን ስቃይ ምላሽ ለመስጠት በቂ እርምጃ እየተወሰደ አይደለም ሲሉ ተናግረዋል። የሱዳን ውጭ ጉዳይ ሚኒስትር መግለጫ በቡርሃን የቀድሞ ምክትል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ሲቪሎችና ሲቪል ተቋማትን ስልታዊ በሆነ መንገድ ኢላማ አድርጓል ሲልም ከሷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በመጨረሻም የፕሮፌሰር አንድሪያስ እሸቴ ስርዓተ ቀብር ተፈጸመ። ታዋቂው የፍልስፍና ምሁር ፕሮፌሰር አንድሪያስ እሸቴ ስርዓተ ቀብራቸው ዛሬ በቅድስት ስላሴ ካቴድራል ተፈጽሟል። ቀብራቸው በፊት በአዲስ አበባ ዩኒቨርሲቲ በተዘጋጀ ስነ ስርዓት የሽኝት መርሃ ግብር የተካሄደ ሲሆን ፕሬዚዳንት ሳህለወርቅ ዘውዴን ጨምሮ የፕሮፌሰር አንድሪያስ አድናቂዎችና ወዳጅ ዘመዶቻቸው ተገኝቷል። የሽኝትና የቀብር ስነ ስርዓቱን የተከታተለው ኬኔዲ አባተ ዝርዝሩን እንዲያቀርበዋል።
በዓለም አቀፍ ደረጃ በፍልስፍናው ዘርፍ አስተዋጽኦ እንዳደረጉ በብዙዎች የሚመሰከርላቸው የፍልስፍናው ምሁር ፕሮፌሰር አንድሪያስ እሸቴ በአድዋ በዓል ቀን የካቲት 23/1937 ዓ.ም ነበር ከአባታቸው አቶ እሸቴ ተሰማና ከእናታቸው ወይዘሮ መንበረ ገብረ ማርያም የተወለዱት። ከልጅነታቸው ጀምሮ ለትምህርት ልዩ ቦታ እንደነበራቸው የሚነገርላቸው ፕሮፌሰር አንድሪያስ የዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት የቀድሞ ምሩቅ ሲሆኑ ገና በ16 ዓመታቸው በአሜሪካ ስመጥር የሆነውን ዊሊያምስ ኮሌጅ ተቀላቅለው በፍልስፍና የመጀመሪያ ድግሪያቸውን አግኝተዋል። በመቀጠልም በዚያው በአሜሪካ በሚገኘው ታዋቂው የየል ዩኒቨርሲቲ የድህረ ምረቃ ትምህርታቸውን ተከታትለው ዶክተሬት ድግሪያቸውን እንደ አውሮፓውያኑ ዘመን ቀመር በ1970 አጠናቀዋል። ለአንድ ዓመት በዚያው በተመረቁበት የየል ካስተማሩ በኋላ ወደ ኢትዮጵያ ተመልሰው በቀዳማዊ ኃይለ ሥላሴ ኮሌጅ ማስተማር በጀመሩበት ወቅት በተማሪዎች ንቅናቄ ውስጥ ተሳትፎ ሲያደርጉ እንደነበር የሕይወት ታሪካቸው ያስረዳል። ከዚህ ጋር ተያይዞ የደህንነት ስጋት ሲያድርባቸው ሀገራቸውን ለቀው ተመልሰው ወደ አሜሪካ በማቅናት ዩኒቨርሲቲ ኦፍ ፔንሲልቬኒያ፣ ብራውን እና በርክሌይን ጨምሮ በልዩ ልዩ የአሜሪካ ዩኒቨርሲቲዎች አስተምረዋል። በዩናይትድ ስቴትስ በተማሪነትና በመምህርነት በቆዩባቸው ዘመናት ከአፍሪካ አሜሪካውያን ጋር በመሆን በበርካታ የሲቪል መብት ንቅናቄዎች መሳተፋቸውም በሕይወት ታሪካቸው ተጠቅሷል። በኢትዮጵያ የስርዓት ለውጥ መምጣቱን ተከትሎ በ1983 ወደ አገራቸው የተመለሱት ፕሮፌሰር አንድሪያስ በአዲስ አበባ ዩኒቨርሲቲ በመምህርነትና በፕሬዝደንትነት አገልግለዋል። ዩኒቨርሲቲውን ከ1995 ጀምሮ በፕሬዝደንትነት ባገለገሉበት ወቅት አዳዲስ ለውጦችን እንዳስመዘገቡ የአሁኑ የዩኒቨርሲቲው ፕሬዝደንት ዶክተር ሳሙኤል ክፍሌ በሽኝት ስነ ስርዓቱ ላይ ባደረጉት ንግግር አብራርተዋል።
ፕሮፌሰር አንድሪያስ በርካታ ስራዎችን በማከናወን ለአዲስ አበባ ዩኒቨርሲቲ ዘላቂ እድገት የበኩላቸውን ጥለው አልፏል። ጥቂቶቹን ለመጥቀስ ያህል በርካታ የድህረ ምረቃና ስፔሻሊቲ ፕሮግራሞች እንዲከፈቱ በማድረግ ሌሎች ዩኒቨርሲቲዎችን በሰው ኃይል እንዲጠናከሩ አድርጓል። ውጭ ሀገር ያሉ ምሁራን ተመልሰው ሀገራቸው እንዲያገለግሉ ብዙ አስተዋጽኦ አበርክቷል።
በዩኒቨርሲቲው በነበራቸው ቆይታ በአካልና በአቅም የተጎዱ ተማሪዎችን በመደገፍ ሴቶችን ወደ አመራርን በማምጣትና በሌሎችም መሰል ተግባራት እንደሚታወቁ የስራ ባልደረቦቻቸውና በወቅቱ የነበሩ ተማሪዎች ይመሰክራሉ። ጓደኝነት ወይም ፍራተርኒቲን በማቀንቀን የሚታወቁት ፕሮፌሰር አንድሪያስ እሸቴ ይህን ፍልስፍናቸውን በተግባርም እንደኖሩበት ቤተሰቦቻቸውና አብሯቸው የሰሩ ምሁራን ተናግረዋል። በሌላ በኩል የእርሳቸውን አንዳንድ አቋሞችና እምነቶች በተመለከተ የተለየ ሀሳብ ያላቸውም እንዳሉ ይታወቃል። ከአዲስ አበባ ዩኒቨርሲቲ ኃላፊነታቸው ከተነሱ በኋላ ወደ ጠቅላይ ሚኒስትር ጽህፈት ቤት ተዛውረው የጠቅላይ ሚኒስትር መለስ ዜናዊ አማካሪ ሚኒስትርም ሆነው ያገለገሉት የፍልስፍናው ሊቅ ባደረባቸው ህመም በህክምና ሲረዱ ቆይተው ነሐሴ 23 ቀን 2016 ዓ.ም በ79 ዓመታቸው ይህችን ዓለም በሞት ተለይተዋል። በዛሬው ዕለት በአዲስ አበባ ዩኒቨርሲቲ ፕሬዝዳንት ሳህለወርቅ ዘውዴ፣ የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳና የትግራይ ክልል ርዕሰ መስተዳድር ጌታቸው ረዳ እንዲሁም ቤተሰቦቻቸው፣ የሥራ ባልደረቦቻቸውና ወዳጆቻቸው በተገኙበት ሽኝት ተደርጎላቸዋል። ሥርዓተ ቀብራቸውም ከሰዓት 8 ሰዓት ላይ በመንበረ ጸባኦት ቅድስት ሥላሴ ካቴድራል ተፈጽሟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በስፍራው ተገኝተው ጸሎትና የማጽናኛ ንግግር አድርገዋል። ፕሮፌሰር አንድሪያስ ሸቴ የአንድ ልጅ አባት እንደሆኑ ታሪካቸው ያስረዳል። ሕይወትና ሥራቸውን የሚመለከት ፕሮግራም ወደፊት እናቀርባለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች፣ ለምሽቱ ያዝናቸው ዜናዎች እዚህ ላይ ተጠናቀዋል። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ጳጉሜ 3 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
በነገራችን ላይ ደሬ፣ ጳጉሜ 7 የምትሆንበት ጊዜ እንዳለ ታውቃለህ?
በጭራሽ። መቼ?
እሱን ወደ ኋላ ላይ ከዶክተር ሮዳስ ታደሰ አብረን የምንሰማው ይሆናል። ኢትዮጵያ እንዴትና ለምን የተለየ የቀን አቆጣጠር እንደኖራትም በኋላ ላይ ይነግሩናል።
ወደ ምሽቱ የበዓል መሰናዶዎቻችን ከማለፋችን በፊት ግን ሰለሞን ደነቀ ስርቅታዬ እያለ የሚጫወተውን የበዓል ሙዚቃ ለአድማጮቻችን ጋብዛቸውና እንመለሳለን።
Sabai kunjana ye talabesh gatu ya ye shi ya ye shi ya ye shi mai takanish ene pai shi tumne ye shi bkane shi bacha ke ye hushi kese ko ni to katale ye hushi gam kalipe atafi mi mata hushi kese ko ni to katale ye hushi gam kalipe atafi mi sa
Thank you.
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአዲስ ዓመት ዋዜማ ልዩ መሰናዷችንን ነው። የምናስተናግዳችሁ ስመኝሽ የቆየና
ደረጀ ደስታነን። እንግዲህ በቀጥታ የምናልፈው የአዲስ ዓመት ተስፋና ስጋት የሚለው ዝግጅታችን ይሆናል። በማለፍ ላይ ያለውን የኢትዮጵያውያን 2016 ዓመት በተደባለቁ ስሜቶች ያሳለፉ መሆናቸውን የተናገሩ ኢትዮጵያውያን በሀገሪቱ ያለው የኑሮ ውድነት እስካልተስተካከለና ከሁሉም በላይ ደግሞ የሰላም ሁኔታ እስካልተረጋገጠ ድረስ በመጪው የ2017 ዓመት አዲስ ነገር እንደማይጠብቁ ተናግረዋል።
በትግራይ፣ በአማራ፣ በኦሮሚያ ክልሎችና በአዲስ አበባ የሚኖሩ ሰዎችን አዲሱን ዓመት በምን አይነት ስሜት እየተቀበሉት እንደሆነና በዓሉን እንዴት እንደሚያከብሩ ያነጋገርካቸው ደረጀ አንተነህ፣ እሱን ተከታትለን እንመለሳለን።
በኦሮሚያ ክልል የአዳማ ነዋሪ የሆኑት አቶ ኤዲዮ አብዲ የኢትዮጵያን ምርቶች ወደ ውጭ በመላክ የሚሰሩ በውጭ ንግድ ላይ የተሰማሩ የንግድ ማህበረሰብ አባል ናቸው። እየተሸኘ ያለውን የኢትዮጵያውያን ዓመት ከሀገርና ከውጭ ወቅታዊ ሁኔታ ጋር በማያያዝ እንደሚከተለው ይገልጹታል።
በዚህ ዓመት እንግዲህ ሀገራችን ብዙ ኢኮኖሚ ሪፎርሞችን አድርጋለች። በቀጥታ ጉዳዩ የኢኮኖሚ ሴክተር ላይ ያለውን ሰው ይመለከታል። ትንሽ ቻሌንጆች ነበሩ። እነዛን እንግዲህ የሀገር ሰላም፣ የጸጥታ፣ የምርት እንቅስቃሴ፣ የሪጅናል ሰላሞች፣ በተለይ ሬድሲ አካባቢ ከሁቶዎች ጋር በተያያዘ የመርከቦች እንቅስቃሴ፣ የኮንቴነር ሙቭመንት ቻሌንጆች ነበሩ።
አሁንም አሉ።
ወይ ያው ዊሊው ያለ ቻሌንጅ እንግዲህ መኖር አይቻልም። ዊ ኮንቲኒው ቱ ሊቭ ዊዝ ዘም። ያው ኢትዮጵያ አሁን እንደምታውቀው የራሳችን ወደብ የለንም። በጅቡቲ ወደብ ነው የምንጠቀመው። ቀይ ባህር አካባቢ ያለ ችግር ምርቶቻችንን በተለይ ኢትዮጵያ እንደ ቡና፣ ሰሊጥ፣ ሌሎች ጥራጥሬ ምርቶችን ወደ አውሮፓ ነው የምንልከው፣ ወደ አሜሪካ ነው የሚሄዱት። ሰው በዛ በኩል የማለፉ ጉዳይ አስቸጋሪ ሆኖ ነው ያሳለፈው። ኮንቴይነሮቻችን ወደብ ላይ በጣም ብዙ ቆዩ። መርከቦች እስኬጁላቸው ዲስራፕት ሆነ። ገዢዎቻችን ደግሞ ሲቆይባቸው ኮንትራቶችን ዲፎልት ያደርጉብሃል እና ብዙ እንደዚህ አይነት ቻሌንጆች ውስጥ ነው። ትንሽ ስትረስፉል ነበረ። በኋላ እንግዲህ ሩታቸውን ቀይሮ በታች በሳውዝ አፍሪካ በኩል አድርጎ ነው የሚሄዱት የነበረው እና ያ ከባድ የቢዝነስ እንቅስቃሴ ላይ ትልቅ ጋሬጣ ነበረ። ከቻይና የሚመጡ ወደ ሀገር ውስጥ የሚገቡ፣ ከቱርክ የሚመጡ፣ ከዱባይ የሚመጡ ኮንቴይነሮች በቀላሉ ወደ ኢትዮጵያ አይገቡም ነበረ። ያ እንግዲህ ሀገር ውስጥ ያለውን የሰፕላይ ፍላጎት ትንሽ በመጨመር የዋጋ መናርን አስከትሏል። ኮንቴይነሮቻችን ወደኋላ የመመለስ ላልተፈለገ ወጪ የመዳረግ የመዘግየት የመሳሰሉ ሁኔታዎች ይከሰቱ ነበረ እና እንደዚህ ነው ያሳለፍነው።
መጪውን እንዴት ሊቀበሉ ነው ያሰቡት? መጪውን አመት ለውጥ ይታዩታል?
እንግዲህ ላይክ ኤኒ ሂውማን ቢንግ ኦፕቲሚስት ነው የምትሆነው። ተስፋ ታደርጋለህ። በተለይ እኛ ደግሞ ኢትዮጵያውያን ችግርም ቢኖር እንግዲህ ያልፋል ብለህ ሁልጊዜ ታስባለህ። ቻሌንጆች አሉ። ተስፋ እናደርጋለን። ሀገራችን ሰላም ሆኖ የምስራቅ አፍሪካ ቀጠናው ሰላም ወርዶ ጎረቤቶቻችን ጋር ያለ ሁኔታ ቴንሽኑ ለዘብ ብሎ ዜጎች በደንብ ተንቀሳቅሰው ምርት ተሰብስበው አብዛኛው ማህበረሰባችን በግብርና ነው የሚተዳደረው። እንደምታውቀው ከተማ አካባቢ ያለው ነው በኢምፕሎይመንትና በንግድ ስራ ላይ የሚንቀሳቀሰው። ሶ ነገሮች ሁሉ ሪስቶርድ ሆነው ጥሩና ጤናማ የሆነ ኢኮኖሚ ገንብተን እንግዲህ ልጆቻችንን አስተምረን ንግዱን ነግደን ለሀገራችን ኢኮኖሚ ኮንትሪቢዩት እናደርጋለን ብለን ተስፋ እናደርጋለን።
አቶ አብዲ በዓሉን በምን መልኩ እንደሚያከብሩ ሲናገሩ ከአቅማችን ቀንሰን ከጎረቤቶቻችን ጋር ተጋርተን ነው ይላሉ።
እና እንደ አቅም እንግዲህ ከጎረቤትም ጋር ከዘመድም ጋር ያለህንም ደግሞ ሼፍት አደርጋለህ። አሁን ከኑሮ መወደድ ጋር ተያይዞ የነገሮች ዋጋ መወደድ ተያይዞ ብዙ ሰው እንደ በፊቱ ላያሳልፍ ይችላል። ስለዚህ እኛም ስፔንዲንጋችንን ቀንሰን ከሌሎች ጋር ሼር አድርገን አትሊስት ጎረቤቶቻችን፣ በቅርብ ያሉ እኛ ጓደኞች በተሻለ ሁኔታ እንዲያሳልፉ የመተጋገዙም ሼር የማድረጉም ነገር ይኖራል።
የአዲስ አበባ ነዋሪ የሆኑት ወይዘሮ መሰረት ገዙ ለአዲስ ዓመት የሚያስፈልገው ዋናው ነገር የሚከተለው ነው ይላሉ።
በሰላም ዋናው የሚፈለገው ነገር በሰላም በጤና ሰው ወደ አዲስ ዓመት መሸጋገር ነው።
ዘንድሮ ምን አዲስ ነገር ነበር? አሁንስ?
በአሁኑ ምንም አዲስ ነገር የለም። በሚቀጥለው ደግሞ ያው ገና አላወቅንም፣ እንደፈጣሪ ፈቃድ ነው።
እንዲሆንለት ወይ እንዲሳካሉት እየሰሩበት ያለ ነገር አለ ለሚቀጥለው ዓመት?
ምንም የለም። ሁሉን ነገር ትተነዋል። አሁን በስራውም በምኑም ሲባል የማይሆን ነገር ስለሆነ በቃ አሁን ትተን ለቤት እንግዲህ ቁጭ ብለናል። ይኸውልህ
ምኑ ነው የማይሆነው?
ከሱቅም አንጻር ዋጋው እየናረ ሲሄድ ከኛ ካፒታል ጋራ ሊገናኝ አልቻለም። ከምሰራበት ጋራ ሊገናኝ አልቻለም። ገቢና ወጪው በጣም ኦቨር ሄደ። ካለ ካፒታል ጋራ ምንም የምትንቀሳቀሰው ነገር አይደለም።
በፊት ለምሳሌ ያከብሩበት የነበረው በዓል እንዴት ነበር የሚሆነው? አሁን እንዴት ነው የሚያከብሩት? በአከባበሩ ላይስ ምን ለውጥ ይኖራል?
አረ በፊት መጣ ሲባል በጣም በደስታ መቼን የሚደርሰው መቼን የሚመጣው ያንክ በጉጉት ነው ያንን ነገር የምጠብቀው።
አሁን
በዓል መጣ ሲባል በአሁን ሰዓት የምታስበው ወደ አዲስ አመት መሸጋገርህና በሰላም ውለህ ማደርህን የምታስበው።
ቤት ውስጥ ለምሳሌ ምን ታደርጉ ነበረ? ድሮ በዓል ሲሆን ምን ይደረግ ነበረ?
ቅርጫ ይኖራል፣ ዶሮ አለ፣ እንቁላል አለ። ከማህበረሰቡ ጋር ደስ የሚል ይሄ ቡና ጠጡ ፕሮግራም አለ። እሱ ነገሩ በጣም ደስ ይልጋል። በአሁን ሰዓት ደግሞ አይደለም ቅርጫው ምኑ ቀርቶ ጤፍ ራሱ ገዝተህ መብላት አሳሳቢ ሁኔታ ላይ ነው ያለ።
ዋጋው ምን ያህል ደርሷል? አሁን ሰሞኑን ለምሳሌ ገበያ ወጥተዋል?
ምን
ለመሸመት አንዳንድ ነገሮችን ለመግዛት ወደ ገበያ ብቅ ብለው ነበር?
አዎ፣ ወደ ወፍጮ ቤትም ወደ ምኑም ሄደናል። እንቁላል 11 ብር ይላሉ። ዶሮ 1300 ብር በላይ ነው። ጤፍ 155 ብር ነው። በርበሬ 450 ነው አንዷ ኪሎ ከቅመም ውጪ። ይሄን ስታስበው ይከብዳል።
ቤተሰብ አሉት ልጆች? እንደዚህ
ምናልባት አለኛው ከአንድ ሙላ ልጆች አሉ።
እሱ ለበዓል አዲስ ነገር ይጠብቃሉ ወይስ አዳድገዋል?
ኧረ ህጻናት ናቸው። የ11 አመትና የ7 አመት ናቸው።
ምንድን ነው የሚያደርጉላቸው ለእነሱ ዘንድሮ?
በፊት ልብስ ይገዛላቸው ነበር፣ ጫማ ይገዛላቸው ነበር፣ ለየት ያለ ነገር ይደረግላቸው ነበር። አሁን ግን ያ ሁሉ የለም። አልገዛሁም፣ ከአቅሜ በላይ ነው።
ስለዚህ ለአዲስ አመት የሚጠብቁት አዲስ ተስፋ ይኖር ይሆን?
እንግዲህ ያው አዲስ አመት ድንገት አዲስ ነገር ይዞልን ከመጣ ብለን በተስፋ እየጠበቅን ነው። ያው አዲስ አመት ሲመጣ የሆነ ለውጥ ነገሮች ይኖራሉ። ምን እየጠበቅን ነው ከእግዚአብሔር ጋር።
የአባታቸውን ስም መግለጽ ያልፈለጉት አቶ አቅጅራ ነዋሪነታቸው በኦሮሚያ ክልል ምስራቅ ወለጋ ነው። አሁን እየሸኙት ባሉበት አመተ ምህረት ኑሮው የሚቀመስ አይደለም ይላሉ።
ኑሮ ውድነቱ ከመጠን በላይ ከምታስበው በላይ ነው። ህዝቡ በኑሮ ውድነት ማክበርም በጣም ይከብደዋል። ኑሮ ውድነቱ ከሽንኩርት፣ ከዶሮ፣ ከሁሉም በማንኛውም ነገር በጣም ይከብዳል።
በምን እንዴት ይግለጹልን? ለምሳሌ እንዴት ነው ክብደቱን እንዴት እንደሆነ እንድናውቅ።
ክብደቱ በቃ የዋጋ ጭማሪ ነው፣ ሌላ ነገር የለውም። የዋጋ ጭማሪ ግን በጣም የናሬ ነው። በማንኛውም ነገር ፕሮዳክት ውጤቶች፣ በእርሻ ውጤቶችም ላይ ከሱቆች የሚቀርቡት አቅራቢያ ለምሳሌ ሱከር አምና 80 ብር የነበረው ዛሬ 130 150 ከ130 እስከ 150 ነው።
በዓሉን ታዲያ እንዴት ያከብራሉ ዘንድሮ? ምን ያደርጋሉ ለበዓሉ?
እኔ የተገኘው እንደፋቀመ ይቻሏል። አምና ጥጋ ግማሽ ነበር የወሰነው፣ ዘንድሮ ደግሞ ወደ ሩም የሚሄደው እዛ እያደረግ ነው ቤት ውስጥ።
የመጪው አመት አዲሱ አመት ከአለፈው አመት ይሻላል ብለው ተስፋ ያደርጋሉ? ምንድን ነው ተስፋው?
እንግዲህ እኛ የምንፈልገው ሰላም ነው። ፈጣሪ ሰላም እንዲያወርድልን ብለን ጸሎት ነው የምናደርገው እንጂ ሌላ የሚደረገው ነገር የለም።
ከቤኒሻንጉል ክልል ተፈናቅለው ከሳቸው በሞት የተነጠሉትን ባላቸውን አጥተው በእስርና እገታ ሲንገላቱ ቆይተው ወደ ባህር ዳር እንደተመለሱ የነገሩን ሌላኛዋ ወይዘሮ ወይንሸት የሚቀበሉትን አዲስ አመት እንዲህ ይገልጹታል።
አዲስ አመት እንግዲህ ከእግዚአብሔር ጋራ ወደፊት መልካም ነገር ይዞ ይመጣል ብለን እናስባለን። ከሀገራችን ከወቅታዊ ችግርና ሁኔታ ጋር ተያይዞ እግዚአብሔር ደግሞ መልካም ያደርግልንና ደስ የሚል ጊዜ እናሳልፋለን ብለን እናስባለን።
ወይዘሮ መሰረት ኑሯቸው ይህን ይመስላል።
እኔ አንድ ብቻዬን ነኝ። አራት ልጆቼ ነው የምኖረው። አራት ናቸው ልጆቼ። እኔ ከሌላ ቦታ ተፈናቅዬ የመጣው ነኝ እና ብቻ ከባድ ነው። አራት ልጅ በአንድ ሰው ብቻ በዛ ላይ ከገቢ ምንጭ አንጻር ሳሰብ ከበድ ያለ ነው። ግን እግዚአብሔር ይመስገን መኖር በራሱ ትልቅ ነገር ነው። ዛሬ ላይ
አሁን በምን ሁኔታ ላይ ነው የሚገኙት?
አሁን የሆነች ሜዳ ላይ ቁርስ ነገር እየሰራሁን እንግዲህ እንትንያል
አለው። አሮጌውንም ሲሸኙ አዲሱንም ሲቀበሉ ያሉበትንና ያለፉበትን የማይረሱ በመሆናቸው መጪውን እንዳመጣጡ ለመቀበል መዘጋጀታቸውን መሰረት ይናገራሉ።
ሲኖር ባለ ሰዓት ይኖራል፣ ችግር የለውም። ከዚህ ባለ ከዚህ የበለጠ ቻሌንጅ ስላሳለፍን እኛ ምንም ችግር የለውም። ስለ ሲኖር ደስተኛ ሆነ ታሳልፋለህ አይደል? በሌለ ደግሞ በሌለ መንገድ ያው ኃይል እንዳትከፋ ሆነ በቻልከው መጠን እኔ ሳልሆን ልጆች ናቸው ስንስል የሚያደርግ ላታቸው ግን እግዚአብሔር ነው። እኔ አመሰግነዋለሁ። በህይወት መኖር ትልቅ ነው ብያለሁ። ዛሬ ላይ የሰው ልጅ ወጥቶ እየቀረ ነው። የሰው ልጅ ትናንት ሳይቶ ዛሬ እየጠፋቸው ነገሮች መኖር በራሱ ትልቅ ነገር ነው። እግዚአብሔር ይመስገን። በቃ ችግር የለውም። እንደሚሆን ሆነን እናልፋለን።
ለወትሮ ቢሆን እንዴት ነበረ በዓልን የሚያከብሩት? አዲስ ዓመትን ሲያከብሩ
እኔ ለምሳሌ አሁን በፊት እዛ በረሃ ያለው ባለን አቅም ከባለቤት ጋራ ልጆቼን ይዤ በግም እንገዛለን፣ የሆነ ነገር እንገዛለን። ለልጆች ስታለ ትምህርት ቤት አዲስ ዓመት ነው፣ ታሟላችሁ ማቴሪያል ይኖራሉ። በቃ ማለት አዲስ ነገር አስበህ የዛሬ ዓመት ይሄንን እዚህ ደርሳለሁ ብለህ አቅደህ ምናምን ነው የምታከብረው። በዓሉን ቀንም ብቻ ሳይሆን ቤተሪ እያሰብክ ማለት ነው ከፊት ለፊት ያለውን መንገድ በምን መንገድ ልውጣው፣ እንዴት እንስራ፣ ስኬታማ እንድንሆን ምን እናድርግ ብለህ የዕለት ፍጆታን ብቻ ሳይሆን ፊቸሪን እያሰብን ነው የነበረ። ግን ደግሞ እግዚአብሔር ይመስገን አሁንም ነገ ሌላ ቀን ነው። ነገ ትልቅ ነገር ይመጣል። ነገ እግዚአብሔር ትልቅ ነገር ይሰጣል ይችላል። እኔ እግዚአብሔር በህይወት ስላኖረኝ እኔ ደስተኛ ነኝ። ልጆቼን ከፍጠታጎል ያው ባለቤቴን ባጣም እግዚአብሔር ይመስገን እዛ ነበር የምናሳልፈው።
አንድ ልጃቸውንና ወንድማቸው እንደተገደሉባቸው በመብሰክሰክ የሚናገሩት ወይዘሮ ወርቄ ከበደ በአማራ ክልል የባህር ዳር ከተማ ነዋሪ ናቸው። ዘመን መለወጫውን እንዴት ይሆን የሚያከብሩት?
እንደ አማራ ክልል ብዙም አዲስ ዓመት ለመቀበል ብዙም አይነት ደስታ ባይኖርም አዲስ ዓመት እንደመሆኑ መቼም እንደ አዲስ ዓመት እንቀበለዋለን። ያለው ሁኔታ ደስም ባይሉ ስንወጣም በየጎዳናው ፍተሻ ነው። የገቢው ኑሮ ውድነት አለ፣ የሰው ሞት አለ። ብዙ ነገር እያለ ብዙም ደስታ ባይኖርም መቼም እንደ አዲስ ዓመት እንቀበለዋል። እግዚአብሔር አምላክ ደግሞ መጪውን ዓመት ሰላም አድርጎ ምን እንደሚያሳየን ባናውቅም የእግዚአብሔርን ተስፋ ክርስቲያኖች ነና ተስፋ አንቆርጥም፣ እንጠብቃለን። የእግዚአብሔር ምሕረት ነው የምንጠብቅ።
ሌላ ጊዜ ለምሳሌ ከዚያ በፊት ጥሩ ጊዜ ነበረ በሚባልበት ጊዜ በዓል እንዴት ነበር የሚያከብሩት? ምንድን ነበር የሚያደርጉት? ከአሁኑ ጋር አነጻጽረው እንዲነግሩኝ ነው።
በስመ አብ። በዚህ ሰዓትማ የቤት እቃ ማጠቡ ጀምሮ ከገበያ ሸርን ጉዱ ጀምሮ ዋዜ በቃ ጳቁሜን በልዩ ቤት እቃ ማንም የጳቁሜን ልብስ ሳናጥብ እቃችን እንኳ የጳቁሜ ውሃ ሳይነከው አሁን ምንም የእሱ ድባብ ራሱ የለም። የበፊቱ የበዓል ደስታ ድባቡ ምናምኑ የህልም ያህል ራሱ ቲቪ ላይ የነበረው ጭፈራ ምናምን አሁን እንኳ ራሱ እሱ ላይ እንኳ የለም። አይደለም ከኛ ላይ ቲቪ ላይ እንኳ የለም ቀርቷል። በጣም ነው የሚያስጠላ። እሱን ለማሰብ ከባድ ነው። እኔ አሁን 40 ዓመቴ ነው። በእኔ እድሜ እንኳ ሳስበው ምንም ነገር ማሰባል። ለምን በየቤታችን አዘና አንኳኩቷል፣ በየቤታችን ለቅሰዋል። እውነት ለመናገር እኔ አሁን ልጄንም ወንድሜንም ቀብሬያለሁ። ልጄ ከሞተ 8 ወር 9 ወር እየሆነው ነው፣ በዚሁ በጥይት ማለት ነው። ስለዚህ እንዴት ነው በዓልን የምታከብረው? አታስታውሴን ቶ
አቶ ካሳሁን ወልደ ጊዮርጊስ በትግራይ ክልል የአዲግራት ነዋሪ ሲሆኑ ቆየት ላለ ጊዜ በጋዜጠኝነት የሰሩና የሀገር ሽማግሌ ናቸው። የአዲስ ዓመት አከባበር በአሁኑ ወቅት በመላው ኢትዮጵያ እንደሚከበረው ባይሆንም በትግራይ የተወሰነ መልክ እንደሚኖረው ገልጸው በክልሉ ያለውን ወቅታዊ ሁኔታ እንደሚከተለው ያስረዳሉ።
መስቀልና ቅዱስ ዮሐንስ ማለትም እንቁጣጣሽ የምንለው አዲስ ዓመት ትግራይ ውስጥ በከፍተኛ ሁኔታ የሚከበሩ በዓላት ናቸው። እንግዲህ አሁን ህዝቡ በተስፋ ነው የሚኖረው። ልንገር በተስፋ ይኖራል። ሰላም ስላለው ደስ ይለዋል። ይህንን ሰላም ተጠቅሞ የተሻለ ሰላም ይመጣልኛል ብሎ ተስፋ ያደርጋል። በከፍተኛ የኢኮኖሚ ችግር ውስጥ ነው ያለው። በከፍተኛ የማህበራዊ ችግር ውስጥ ነው ያለው። ቢሆንም በጦርነቱ ወቅት ከነበረው ጊዜ የተሻለ ነው እና በተለይ በዚህ በአዲስ ዓመት ትግራይ ውስጥ ባለው በጣም የሚያሳዝን የፖለቲካ ፍትግ ዝም ብሎ ቋንቋ የማይገኝለት ልትገጠው የሚችግር ካሳለፍ ነው የፖለቲካ ባህል አንጻር ስትመዝነው እንዲህ ነው ልትለው የማትችል የነገውን ነገር ደማቅ በሆነ ብርሃን እንዳታዩ የሚጋርድ ነገር አለ ትግራይ ውስጥ።
ይህም ሆኖ ግን ህዝቡ የፖለቲካ ብስለቱ እያደገ በመምጣቱ ተስፋው አሁንም ጨርሶ ያልጠፋ መሆኑን አቶ ካሳሁን ይናገራሉ።
የሆነ ሆኖ እንደዛም ሆኖ ህዝቡ ትንሽ እራሱን የቻለ የፖለቲካ ብስለት እያገኘ ስለመጣ አየህ፣ አሁን ህዝቡ ካሳለፈው መከራ ብዛት የተነሳ የፖለቲካ ብስለት እንዲያገኝና የተለያዩ ነገሮችን እየመዘነ ስህተቶቹ የት እንዳሉ እየፈተሸ ለመጪው ጊዜ የተሻለ ነገር ለማግኘቱና ራሱ የተሻለ ተሳትፎ ለማድረግ በተስፋ ላይ ይገኛል።
የትግራይን ወቅታዊ ሁኔታ ለማየት በተለይ በአይነቱ አብዛኛውን የክልሉን ህብረተሰብ ይወክላል ያሉትን ወጣት ማየት በአሳዛኝ ሁኔታ እንደሚገልጸው አቶ ካሳሁን ይናገራሉ።
በተለይ ወጣቱ ትውልድ በጣም በሚደንቅ ሁኔታ ከሰባ በመቶ በላይ የትግራይ ወጣት እና እኔ እዚሁ ከተማ ውስጥ ነው ያለሁት። እዚህ ተወለድኩት፣ እዚህ ያደኩት፣ እዚህ ያረጀሁት። አሁን እዚህ ነው ያለሁት። ፈቃዱ ቢሆን እዚሁ ሁሉም ይፈጽምልኝ ይሆናል እግዚአብሔር። እና ያ ሁሉ ወጣት ያለ ስራ ስታየው ሲንከራተት በጣም ነው የሚያሳዝነው።
ስለዚህ ይህ ሁኔታ በመጪው ዓመት እንዲያልፍ ይላሉ አቶ ካሳሁን ምኞታቸውን ሲገልጹ።
እና ለመጪው ዓመት እግዚአብሔር ፈቃዱ ሆኖ እስካሁን የኖርነው በእግዚአብሔር ፈቃድ ነው እና እንደዚህ ያልጠፋ ነው እንደ እግዚአብሔር ነው እና በዙ ፈቃድ ነው እና እሱ ፈቃድ ሆኖ በፖለቲከኞቹ መካከል ሰላም ቢወርድ፣ ከፌደራል መንግስት ጋር ያለው ግንኙነት ሰላማዊ መንገድ ቢይዝ፣ በሚሊዮን የሚቆጠር ተፈናቃይ ወደ ቤቱ እንዲመለስ፣ የትግራይ የግዛት አንድነት እንዲረጋገጥ፣ ኢትዮጵያ ለሁሉም የጋራ አገር መሆኗ የሚታይበት መልካም ሁኔታ እንዲፈጠር፣ የትግራይ ህዝብ ለኢትዮጵያ ባደረገው አስተዋጽኦ ልክ እንኳ ባይሆን አትሊስት እንደ ህዝብ መኖር የሚችልበት ሁኔታ እንዲያገኝ ይመኛል።
በትግራይ ያለው መዓት ጋዜጠኛ ነበርኩ ለምለው ለእኔ ለራሴ እንኳ መግለጹ ያስቸግረኛል የሚሉት አቶ ካሳሁን የችግሩ መጠን ሊነገር እንኳ የማይቻል መሆኑን ይገልጻሉ። ቢሆንም መጪው የተሻለ እንደሚሆን ተስፋቸውን ያጋራሉ።
እንደ አንድ እዚህ ከተማ ውስጥ ቁጭ ብዬ ሁሉን እንደሚያይ ሰው እንደሚገነዘብ ሰው ነው እየነገርኩ ያለሁት። ስለ ችግር ብቻ ብናወራ አውርተነውም አያበቃም። መጠኑም ይህን ያህል ነው ብለህ ስትገልጸውም ይቸግራል። እኔ እንደ አንድ የሚዲያ ሰው ወይንም የጋዜጠኝነት ሰው እኔ የማውቃቸው ቃላት ይኖሩ ይሆናል። እኔ በማውቃቸው ቃላት እዚህ ትግራይ ውስጥ ያለውን ችግር ግለጸው ብትለኝ በእውነት ነው የምልህ የማውቃቸው ቃላት ሊገልጹት አይችልም። አየህ በህዝቡ መሀል ሆነ ያለው መከራ ስታይና እንዲሁ ላይ ላዩ ሲነገሩ ሲደመቁ ብዙ ሲሉ የምታያቸው ነገሮች በጣም የተለያዩ ናቸው። የሆነ ሆኖ ህዝቡ ትንሽ ጠንካራ ነው። አሁን የበለጠ ጥንካሬ አግኝተዋል። በብዙ አቅጣጫዎች አስተሳሰቡ እየሰፋ መጥተዋል። የተሻለ ነገ እንደሚመጣ ግን እርግጠኛ ሆኖ መጪውን አመት እየጠበቀው ይገኛል።
እየተሰናበተ ያለውን አመት ሸኝቶ አዲሱን በመቀበል ሂደት ውስጥ በተለያዩ የኢትዮጵያ ክልሎች ያሉ ነዋሪዎች በሙሉ የነገሩን ተመሳሳይ ምኞት ሰላምና የኑሮ ውድነትን የሚያሻሽል ኢኮኖሚ እንዲኖር ነው። አዲሱን የዘመን መለወጫ ለሚያከብሩ ኢትዮጵያውያን አብረው የሚሄዱ እነዚህ ሁለት ነገሮች እንዲሳኩ በመመኘት መልካም ምኞታችንን እንገልጻለን። ስጋትና ተስፋቸውን ያጋሩንን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አሮጌውን 2016 ተሰናብተን 2017ን ለመቀበል ጥቂት ቀናት ብቻ ቀርተውናል። እየተከታተላችሁት ያላችሁትም የመስታወትን የአዲስ ዓመት ዋዜማ ልዩ መሰናዶ ነው።
በተከታይ በዓሉን አስመልክቶ ወደ አሰናዳነው ሌላ መሰናዶ ነው የምናልፈው፣ ሙዚቃና አዲስ ዓመት።
ሙዚቃ ስሜትን መግለጫ፣ መግባቢያና በዓላትን ማክበሪያ መሳሪያ ሆኖ ለዘመናት አገልግሏል። በተለይ ዘመን ሲቀየርና አዲስ ዓመት ሲመጣ ደግሞ ከመዝናኛነቱ ባሻገር ባህላዊ ወጎችን ጠብቆ ለትውልድ በማስተላለፍ ሰዎች በጋራ ደስታቸውን እንዲገልጹና ተስፋቸውን እንዲጋሩ እንደሚያደርግ ባለሙያዎች ይገልጻሉ።
ከቀናት በኋላ የምንቀበለውን አዲስ ዓመት ምክንያት በማድረግ ሙዚቃ በበዓላት ወቅት የሚኖረውን ታሪካዊ፣ ባህላዊና ስሜታዊ ፋይዳ ዳሰሽ ያዘጋጀሽውን ዝግጅት ተከታትለን እንመለስ።
መስከረም ለኢትዮጵያውያን የተለየ ወር ነው። ክረምቱ ተሰናብቶ ቀዝቃዛው አየር የሚገለጥበት፣ ምድር በልምላሜና በአደይ አበባ የምትፈካበት፣ ችቦ ተለኩሶ የጎመን ምንቸት ውጣ የገንፎ ምንቸት ግባ የሚባልበት፣ ህዝቡ በልዩ ልዩ አልባሳት ምግቦችና መጠጦች የሚደምቅበት፣ አዲስ ዓመት የሚገባበት ወር። ይህ የዘመን መለወጫ ወይም አዲስ ዓመት ሲታሰብ ሰዎች በዓሉን ከሚያከብሩባቸው መንገዶች አንዱ ታዲያ ሙዚቃ ነው። በበዓላት ሰሞን በቲያትር ቤቶች፣ በምሽት መዝናኛ ስፍራዎችና በልዩ ልዩ ቦታዎች ከሚዘጋጁ የሙዚቃ ድግሶች አንስቶ በየቤቱ በሚደረጉ ዝግጅቶች ሰዎች በሙዚቃ ይዝናናሉ። የአዲስ ዓመት ጅማሮን ገና በማለዳው የሚያበስረው በተለያዩ ባህላዊ ቀሚሶች ያጌጡ ህጻናት አበባየሆሽ እያሉ በድምጽና በከበሮ ታጅበው የሚያዜሙት ዜማ ነው። ሆ ብለን መጣን፣ ሆ ብለን እማማሉ ብለን፣ ሆ ብለን መጣን፣ ሆ ብለን አባባሉ ብለን፣ አበባየሆሽ ለምለም እያሉ ህፃናት የሚቀባበሉት ግጥምና የሚያወጡት ዜማ በማን እንደተጻፈ መቼ እንደተጀመረ ባይታወቅም በዓሉ የሚገለጽበት የጥበብ ስራ ሆኖ ከትውልድ ትውልድ መተላለፍ እንደቻለ ግን ድምጻዊትና የሙዚቃ መምህር ብሌን ዮሴፍ ትገልጻለች።
ማን እንደዚህ በዚህ ሰዓት ተጻፈ በዚህ ጊዜ ተጻፋትዩ? ብዙ ጥናቶች ላይ ከተመለከትኳቸው ከክርስቲያኒቲ በተለይ ደግሞ የኦርቶዶክስ ክርስቲያኒቲ ከአራተኛው ክፍለ ዘመን ጀምሮ አትሊስት ከዛ ጀምሮ አለ የሚል እሳቤዎች ነው ያሉት። እንግዲህ ምን ያህል ዘመን እንዳስቆጠረ ማሰብ ነው። እዚህም አሁንም ላይ ደርሰን እንግዲህ የምናየው የምንሰማው በየዘመኑ የተወሰኑ ጭማሪዎች የተወሰኑ የሚቀነሱን ጨመሩ ህይወትን የሚመስሉ ነገሮችን ታገኝበታለች።
መሰረታቸው ሃይማኖታዊ ከሆኑት ቡሄ፣ ገና፣ ፋሲካ፣ አረፋ፣ መስቀልና መውሊድን ጨምሮ ከሃይማኖታዊ አስተምሮ ወጣ ያሉት እንደ አዲስ ዓመት ያሉ ክብረ በዓላት አከባበራቸው ከባህላዊ ክንዋኔዎች ጋር የተጣመሩና ሙዚቃን ጨምሮ ከተለያዩ የጥበብ ስራዎች ጋር የጠበቀ ቁርኝት እንዳላቸው ብሌን ታስረዳለች።
ክብረ በዓል ያለ ጥበብ ስራ እንግዲህ አይገን የማይደምቅ በባህላዊውም ነገር በሃይማኖታዊም ጉዳይ ብታየው ክብረ በዓል በጥበብ ስራዎች ነው የሚደምቀው። በጥበብ ስራዎች ውስጥ ያሉ ስነ ቃላት አሉ፣ ዜማ፣ እንጉርጉሮ፣ ቅኔዎች፣ የግጥም ትረካዎች፣ ብዙ ነገር አለ። እንግዲህ የጥበብ ስራዎች ክብረ በዓላትን የሚያደምቁበት መንገድ
በዓላትን አስታከው የሚወጡ ሙዚቃዎች በዓሉን ተዝናንቶ ከማሳለፍ ያለፈ ትልቅ ፋይዳ እንዳላቸው ነው ባለሙያዎችና ጥናት አጥኚዎች የሚያመለክቱት። ስሜትን የመኮርኮር ትልቅ ኃይል ያለው ሙዚቃ ግለሰቦችና የተለያዩ የማህበረሰብ አባላት የሚጋሩትና የሚያከብሩት ባህል በመፍጠርና እርስ በርስ በማስተሳሰር ትልቅ ሚና ይጫወታል። ብሌን እንደምትለው በኢትዮጵያ አዲስ ዓመትን አስታከው የተዜሙ ዜማዎችም የህብረተሰቡን አናኗር፣ አስተሳሰብና ወቅታዊ ሁኔታ ማሳያ ናቸው።
አዎ፣ የሙዚቃ ኃይል ከዜማው በተጨማሪ ደግሞ ግጥም አለበት፣ እሱ ውስጥ ደግሞ ስሜት አለበት። እሱ ሁሉ ተዋህዶ ደግሞ ይሸትሻል እኮ። የሚገርመው እንደዚህ ያሉ ዜማዎች በጣም በቃ የማንነትሽ መገለጫ የሆኑ ነገሮች የሚታዩም የሚሸተቱም እስኪመስሉ ድረስ ከማዳመጥ ከመስማት ከምንለው ሴንስ ሁሉ ያልፋሉ። የሆነ የማይታይ የሚመስለውን ነገር ነው እንድናይ የሚያደርጉት እና በተለይ ደግሞ የአዲስ ዓመት ዜማዎች ላይ ያለው ስሜት በጣም ሰውን ከሰው ጋር የሚያገናኝ አይነት ስሜት ነው። ብዙዎች ክብረ በዓላት ላይ በሃይማኖታዊም በባህላዊም ስሜቶች ውስጥ ሆነው የአዲስ ዓመትን ያህል ግን ይሄ የአብሮነት ጉልበት ያላቸው መኖራቸውን እንጃ። ግን በአዲስ ዓመት ውስጥ ያለው ስሜት እኔ የሚለው ነገር አይደለም ያለው ሰውን የመናፈቅ ሰውን የመፈለግ የመገናኘት አይነት መንፈሶች አሉ።
በተለያዩ ዘመናት ለአዲስ ዓመት የተቀነቀኑት ዜማዎችም ይህን ኃይል የያዙ ናቸው። የዘሪቱ ጌታውን እንቁጣጣሽ፣ የሰለሞን ደነቀ ስርቅታዬ፣ የአስቴር አወቀ እዮሃ አበባዬ ወይም የሐመልማል አባተ እንኳን አደረሳችሁና፣ ቀረብ ባሉት ዘመናት ደግሞ በቴዲ አፍሮ የተዜመው አበባየሁሽ፣ እንደኛ ቡድኖች የተጫወቱት ሆ ብለንም ሆነ የዳዊት ጽጌ አማን ሙዚቃ የባሉን አከባበር፣ የወቅቱን ሁኔታ፣ አለባበስ፣ አጋጋጥና አመጋገብ በተለያየ መልኩ የሚያንጸባርቁ ናቸው። ብሌን ደግሞ ሌላም ምልከታ አላት።
በጣም የሚገርመኝ ነገር ልንገርሽ፣ አሁን የጥበብ ጉልበት የሚለውን ነገር ካነሳ የአዲስ ዓመት ዜማዎች ላይ አሁን ሴቶች ብቻ እንዲዘፍኑት መደረጉ፣ ከዛ አበባና መሬት መወደሱ፣ ይሄ ሁሉ ነገር ሞር ከፈርቲሊቲ ጋር ዘርን ከመተካት ጋር ከዛም አልፎ ከውበት ጋር በጣም በቃ ከሴትነት ጋርም አለው የሆነ ጥምረት እና በጣም እንደ ሚስጥር እንደ ቅኔ ይመስለኛል ብዙ ሀሳብ እዚህ ውስጥ ያለው እና ከሀገር ለወጣ ሰው ደግሞ በቃ አፈርሽ እንድትናፍቅ የሚያስደርግ ስሜት አለው። አዲስ ዓመት በራሱ የኢትዮጵያ አዲስ ዓመት የራሱ የሆነ መንፈስ ከዘመን መቀየር ጋር ከወቅት መቀየር ጋር ከጸደይ ጋር ብዙ የሚያገናኘው ነገር አለ እና ይህንን ደግሞ ሌላ ምድር ወይም ሌላ አገር ላይ ማስተገኘው ማለት ነው።
በኢትዮጵያ ቲያትር ታሪክ ውስጥ ትልቅ አስተዋጽኦ ያላቸውና 10 ዓመታትን ያስቆጠሩት ብሔራዊ ቲያትር፣ ሀገር ፍቅር፣ ራስ ቲያትርና ሌሎችም የጥበብ ተቋማት በአዲስ ዓመትም ይሁን በሌሎች በዓላት በሚያሰናዷቸው ልዩ ልዩ የሙዚቃና የጥበብ ድግሶች ተመልካቾቻቸውን ያስደምሙ ነበር። ድምጻውያንም ለበዓል ሰሞን ነጠላ ዜማ ወይም ሙሉ አልበም ለማውጣት ይሽቀዳደማሉ። ይህ ለኢትዮጵያ የሙዚቃ ድግስ የራሱን አስተዋጽኦ ማድረጉን ብሌን ታስረዳለች።
በጣም በርካታ ስራዎች በአዲስ ዓመት ይወጣሉ። አሁን ድረስ በድጋሚ እየተቀረጹ ምን ሰማቸው በጣም በርካታ ስራዎች በተለያዩ በቲያትር ቤቶች በተለያዩ የኦርኬስትራዎች የሚሰሩ በርካታ ስራዎች በአዲስ ዓመት ላይ ፐርፎርም የተደረጉ ናቸው በመድረኮች ላይ አዲስ ዓመት ሴሌብሬሽን ተብሎ። ስለዚህ በጣም ብዙ ዝግጅት አድርገው አገጥምና ዜማ ልፋት አድርገው የሚያቀርቧቸው ኮንሰርቶች ነበሩ። የኢትዮጵያ አዲስ ዓመት በጣም ኢትዮጵያዊነት የሚገለጥበት በጣም ብዙ የምድሯ በረከቶች የሚታዩበት ስለሆነ በዛ ሰዓት በጣም ብዙ የሆኑ የጥበብ ስራዎች ይወጡ እንደነበረ በደንብ የተደመጠ ነገር ነው። ስለዚህ ለኢትዮጵያ ሙዚቃ ኢንዱስትሪ በደንብ አድርጎ የራሱን ኮንትሪቢሽን አድርጓል።
ኢትዮጵያ አሮጌውን 2016 ዓመተ ምህረት ተሰናብታ አዲሱን 2017ን ለመቀበል የቀናት ዕድሜ ብቻ ነው የቀራት። ለዘንድሮ አዲስ ዓመት አዲስ የተዜመ የበዓል ሙዚቃ ባይኖርም የተለያዩ ድምጻውያን የበዓሉን መዳረሻ አስተካከው አልበሞቻቸውን ለአድማጮች አድርሰዋል። ህብረተሰቡም እንደ ባህሉ እንደ ኑሮውና ጊዜው በፈቀደው መጠን በዓሉን ለማክበር ሽር ጉዱን ጀምሯል። እኛም ሙዚቃ በበዓላት ወቅት የሚኖረውን ታሪካዊ ባህላዊና ስሜታዊ ፋይዳ ዳሰን ያሰናዳነውን ዝግጅት ብሌን በምትጋብዘን ሙዚቃ እናጠናቀቃለን።
በጣም ደስ ይለኛል። ቲጂጂ ቲያዲ አበባ የሚለው በጊዜው የነበረውን የአንዲት ሴትን ህይወት እንዴት አድርጎ እንደተረከው ይገርመኛል። እሱን ወደዋለሁ። ለመላው ኢትዮጵያውያን መልካም አዲስ ዓመት፣ ደስ የሚል ነገሮች የምንሰማበት፣ ቸሩ ደጉ ነገር ሁሉ የሚሆንበት ዓመት እንዲሆንልን እመኛለሁ።
ድምጻዊትና የሙዚቃ መምህር ብሌን ዮሴፍ ግብዣ ባዳመጥ ነው የእጅጋየሁ ሽባባው እቴ አደይ አበባ ሙዚቃ ዘና እንዳላችሁ እናምናለን። የአሜሪካ ድምጽ ራዲዮ የአማርኛው ክፍል የሚተላለፈው የአዲሱ 2017 ዓ.ም ዋዜማ ልዩ መሰናዷችን ከዋሽንግተን ዲሲ መተላለፉን እንደቀጠለ ነው።
ልክ ነው። ወደ ተከታዩ ዝግጅት ደግሞ እንለፍ። የኢትዮጵያ ዘመን ቀመር ለምን ተለየ የሚለውን ያስቃኘናል። ኢትዮጵያ በየዓመቱ መስከረም ወር ላይ አዲስ ዓመትን የምትቀበልበት የራሷ የዘመን አቆጣጠር ያላት አገር ናት። 13ኛ ወር የምትባለው ጳጉሜ ወርን ጨምሮ በቀንና ዓመታት አቆጣጠርም ከአውሮፓውያን የዘመን ቀመር በተለየ ትቆጥራለች።
የአሜሪካ ድምጽ የ2017 ዓ.ም አዲስ ዓመት መቃረብን ምክንያት በማድረግ በዚህ ርዕሰ ጉዳይ በርካታ መጽሐፍትን ያሳተሙትን የስነ ፈለክ ባለሙያ መጋቢ ሐዲስ ዶክተር ሮዳስ ታደሰን አነጋግሯቸው ነበር። የኢትዮጵያ ዘመን አቆጣጠር በተገቢው መንገድ ዓለም እንዲያውቀው አልተደረገም የሚሉት ዶክተር ሮዳስ የዘመን ቀመሩ ለምን ልዩ እንደሆነና አቆጣጠሩን በተመለከተ ከአስማማው አየነው ጋር ያደረጉት ቆይታ ነው ተከታዩ። አሁንም በድጋሚ መልካም አዲስ አመት።
በጣም አመሰግናለሁኝ ዶክተር ሮዳስ። እንኳን አደረሰዎት እርሶንም በርግጥ እርሶን በተለያዩ ጉዳዮች ላይ በተለይም ዛሬ ከመናነሳው ርዕሰ ጉዳይ ጋር በተያያዘ በሚሰጧቸው ሐሳቦች ብዙዎች ያውቆታል። እስኪ የኢትዮጵያን የዘመን ቀመር በተመለከተ ቀጥታ እንደወደ ሐሳቡ ዘመን ቀመር ራሱ የዘመን አቆጣጠር በዓለም ላይ ያሉ ሁኔታዎች ምንድናቸው የሚለውን ሐሳቦችን ከማንሳታችን በፊት አሁን ያለ ነው እንግዲህ ጳጉሜ ላይ ነውና እንደው ስለ ጳጉሜ እስኪ እናውራ ዶክተር። ጳጉሜ ዘመን ቀመር ውስጥ እንዴት ገባች? ጳጉሜ በራሷስ ምንድናት የሚለውን በአድማጮቻችን ስም በመግለጽ ብንጀምር የተሻለ ይሆናል ብዬ አስባለሁ።
መልካም። እንግዲህ ጳጉሜን የተባለችው እቺ 13ኛዋ ወር ኤፓጉሜኔን ትባላለች። በጭራውያን በጥንት ጭራውያን የኢትዮጵያ ሊቃውንት ደግሞ ተረፍ ይሏታል። ትርፍ ማለት ነው፣ ወይም አመቱ በእለት ሲለካ የተረሳ ማለት ነው። ሌሎች ዓለማት የጳጉሜንን 5 ቀናት አጥፍተው በተለያዩ ወራት ውስጥ ጨማምረዋል። የኢትዮጵያውያን ሊቃውንት ግን እቺ ጳጉሜን 5ን 6ን አልፎ ተርፎ ደግሞ በ600 ዓመት አንዴ 7 ትሆናለች እና ቀመሯን ጠንቅቀው ያወጣሉ። እንደሚታወቀው የሰዓትን ነገር ስናነሳ እስከ ንዑስ መስፈርት ድረስ ይወረዳል። ለምሳሌ ደቂቃ፣ ሰከንድ፣ ማይክሮ ሰከንድ እንደሚባለው የጥንት ኢትዮጵያውያንም ዘመንን ሲሰፍሩና ሲቀምሩ እስከ 6ኛው ትንሽ ወይም ጥቃቅን ዑደታት ከምንላቸው መካከል ሳደሲትን ያነሳሉ። ቀጥለው ሐምሲት፣ ቀጥለው ራቢት፣ ቀጥለው ሳለሲት፣ ቀጥለው ካሊኢት ይላሉ። ካሊኢት ማለት አንድ ካሊኢት 24 ሴኮንድ ወይም ቅጽበት ማለት ነው። ከዛ ደቂቃ፣ ከደቂቃ ቀጥሎ ኬክሮስ ይላሉ። አንድ ኬክሮስ 24 ደቂቃ ነው። ከዛ በኋላ ነው ሰዓት የሚሉት። ስለዚህ ጳጉሜን ማለት አመቱ በእለት ሲለካ የተረሳ ነው ማለት ከነዚህ በጣም አነስ ካሉት መስፈርታት የወጣ እንደሆነ ስያሜው እንረዳለን። ይኸውም ከመስከረም 1 እስከ ነሐሴ 30 ያሉት 12 ወራት ያላቸው እለታት አሉ። እንደሚታወቀው በአጠቃላይ 360 ናቸው እና እነዚህ 5 እለታት እንዴት መጡ ሲባል አንድ እለት የሚባለው 24 ሰዓት ብቻ ሳይሆን 52 ካልኢት እና 31 ሳልሲትን ያጣመረ ነው እንደ ኢትዮጵያውያን ሊቃውንት ትምህርት። እና በአንድ ዕለት ውስጥ 52 ካልኢት እና 31 ሳልሲት አለ። እና ከመስከረም 1 ጀምረን እስከ ነሐሴ 30 ድረስ ጠንቅቀን ስናሰላ የጳጉሜን 5ን 6ን 7ን እናገኛለን። ለምሳሌ 52 ካልኢት ስንል ምን ማለታችን ነው ስንል አንድ ካልኢት 24 ሴኮንድ ስለሆነ 24 ሲባዛ 52 1248 ቅጽበት ወይም ሴኮንድ ነው። 1248 ሴኮንድ ማለት ወደ ደቂቃ ከለወጥ ነው 20 ደቂቃ ከ48 ሴኮንድ ነው። 31 ሳልሲት የምትባለው ደግሞ 1 ሴኮንድ 2.5 ሳልሲት ናት። ስለዚህ 30ን ሲካፈል 2.5 12.4 ሴኮንድ ይሆናል። ስለዚህ በአጠቃላይ 52 ካልኢትና 31 ሳልሲት 21 ደቂቃ ከ0.4 ሴኮንድ አሉ ማለት ነው። ስለዚህ በአንድ ዕለት ውስጥ 21 ደቂቃ ከ0.4 ሴኮንድ ትርፍ መኖሩን እንረዳለን። እና ይሄ 21 ደቂቃ ተጠረቃቅሞ የጳጉሜንን 5ን የጳጉሜንን 6ን እለት ሲሰጥ 0.4 ሴኮንዷ ወይም ቅድም ያልናት 31 ሳልሲት ወይም ደግሞ አንድ አመት በፀሐይ አቆጣጠር 365 እለት ከ15 ኬክሮስ ከ6 ካሊት ነው። ወይም ያመቷ 6 ካሊት ደግሞ ትጠረቃቀምና በ600 አመት አንዴ ጳጉሜንን 7 ታመጣለች። ስለዚህ አመቱ በእለት ሲለካ የተረሳ የሚለው ትርጉም ፍቹን የሚያገኘው በዚህ መልኩ ነው።
ይሄኛውን የጳጉሜን ስናነሳ ምናልባት አንዱ የሚነሳው ከኢትዮጵያ ዘመን አቆጣጠር ከአውሮፓውያን የምንለው ግሪጎሪያን ካላንደር ነው በሚል ነው የሚገለጸው። ከእሱ ጋር የሚለይበት ምክንያቱ የጳጉሜ ነው ወይ የሚልም አንዳንዶች ያነሳሉ። እና የኢትዮጵያ እንደው የዘመን አቆጣጠር እንዴት ሊለይ ቻለ? ለመለየቱስ ምክንያቶቹ ምንድን ናቸው? ያው አዲስ አመትን በመስከረም ማክበራችን የእሱ መነሻ ምክንያቱ ምንድን ነው?
ጥሩ፣ በርከት ያሉ ጥያቄዎች ነው በአንዴ የተቀረበልን። ከኋላው ጥያቄ ልና አዲሱን አመት ኢትዮጵያውያን መስከረም ማድረጋቸው የስነ ፍጥረት ታሪክን በመከተል ነው። በእርግጥ ኢትዮጵያ ብቻ ሳይሆን እስክንድሪያ፣ እስራኤል፣ ግሪክ ኦርቶዶክስ፣ ቀደምት ቢዛንታይን ግዛት የነበሩ ሁሉ አዲሱን አመታቸውን ወይም አውደ አመታቸውን የሚለውጡት መስከረም ነው። ምንድን ነው ይሄ የሆነበት ምክንያት ብለን ስንመረምር በአመት ውስጥ 2 የሚገራረሙ እለታት አሉ። እነዚህ እለታት አንደኛው መስከረም ነው፣ አንደኛው መጋቢት ነው። ልክ መስከረምና መጋቢት ላይ ፀሐይ ምድር ወገብ ላይ የምትሆንበት ነው። ይሄ ቀኑም ሌሊቱም እኩል የሚሆንበት ነው። በሳይንሱ ኢኩኖክስ ይባላል። አንደኛው በእኛ ወደ መጋቢት 12 በፈረንጆች ደግሞ ወደ ማርች 21 የሚውለው ፀሐይ ልክ የምድር ወገብ ላይ ሆና ቀንና ሌሊቱ እኩል ይሆናል። የጸደይ እኩል ወይም ስፕሪንግ ኢኩኖክስ ይባላል። ይህ ዕለት ደግሞ የፀሐይ የሰማዩን ሉል ወገብ አቋርጣ ወደ ሰሜን አቅጣጫ የምትሄድበት ነው። በተለይ ለሰሜናዊ ንፍቀ ክበብ ደግሞ ጸደይ የሚጀምርበት ነው። በዚህ ጊዜ ደግሞ ፀሐይ ልክ በምስራቅ ትክክለኛ አቅጣጫ ወጥታ በምዕራብ ትክክለኛ አቅጣጫ ትጠልቃለች። ስለዚህ ሊቃውንቱ መጋቢት ብለዋል። ይሄኛውን መጋቢት ማለት ቀኑም ሌሊቱም ተመጋግቦ እኩል የሚሆንበት ነው። ሁለተኛው ግን አውደ አመታችን መስከረም ላይ ነው። መስከረም ላይ ፀሐይ ልክ የምድር ወገብ ላይ ሆና ቀኑና ሌሊቱ እኩል ይሆናል። ሁሉም ንፍቀ ክበብ እና የመጸው እኩሌ ይባላል። ይህ ዕለት እንግዲህ ፀሐይ የሰማዩን ሉል ወገብ አቋርጣ ወደ ደቡብ አቅጣጫ የምትሄድበት ነው። በእኛ በኢትዮጵያውያኑ መጸው የአበባ ወቅት ይጀምራል። ይህም በጣም አስደሳች ወቅት ነው። በሌላው ዓለም ደግሞ ትንሽ ለውጥ ይላል። ስለዚህ ይሄ ዘመን ቀመር ተፈጥሮን ያማከለ መሆኑን እንረዳለን፣ እናውቃለን። ሌላው ግን ለኢትዮጵያ ካየኸው በሰኔ ዝናቡን ወደ እኔ ነው። በጣም ሰኔ ላይ ክረምቱ፣ ጭጋጉ፣ በረዶ፣ ጎርፉ፣ ናዳው፣ ነጎድጓዱ በጣም አስፈሪ ወቅት ነው። መስከረም ላይ ስንመጣ ግን የሰኔ ሐምሌ፣ ነሐሴ ወራት አልፎ የአዲስ ዓመት መጀመሪያችን ላይ ፀሐይ ፍንትው ብላ የምትወጣበት አደይ አበባዎች የሚፈኩበት ይልቁኑ ደግሞ በኢትዮጵያ ስም የተጠሩ ኮንስቴሌሽኖች እንደ አንድሮሜዳ፣ እንደነ ካሲዮፒያ፣ እንደነ ሴፈስ ያሉ ኮንስቴሌሽን ጥርት ባለው ሰማይ ላይ የሚታዩበት በመሆኑ መስከረምን ደግሞ በተለየ መልኩ ለእኛ ልዩ ያደርገዋል።
የዓመትም ልዩነት አለን። እኛውን 2017ን ኢትዮጵያ ታከብራለች። በአውሮፓውያን ዘንድ ደግሞ አሁን ያለንበት 2024 ነው የሚቀጥለው ጥር ላይ ይቀየራል። እሱ 2025 ይሆናል። እና ቅድም ያነሱት የዓመታት ልዩነትም አለና እንደ እሷን የዓመታቱ ልዩነት የቀንድም የቀናቶች ልዩነት የመጣበትን መንገድ ነግሮኛል። የዓመቱ ልዩነት እንዴት መጣ?
ልዩነታችን የነበረው በእውነት ለመናገር ወደ 753 ዓመት ነበረ ልዩነታችን። ይኸውም የሮም መሪዎች ክርስትናን በአራተኛው ክፍለ ዘመን ከመቀበላቸው አስቀድሞ ዘመን ቆጠራቸውን መነሻ የሚያደርጉት የሮም ከተማ የተመሰረተችበትን ቅድመ ልደተ ክርስቶስ 753 ዓመትን አንድ በማለት ነበረ እና አቆጣጠራቸው አኖ ኡርቢስ ኩንዲቴ ኤዩሲ በመባል ይታወቃል። ምን ማለት ነው? የሮም ከተማ ከተመሰረተች ጊዜ ጀምሮ ነው እና ልክ ክርስቶስ ሲወለድ 754 ዓመት ብለው ነው የቆጠሩት። ኢትዮጵያ ግን እንደዚህ አይደለችም። ከዛ በኋላ ደግሞ እንደገና በሶስተኛው ክፍለ ዘመን ብዙ በአንደኛው ክፍለ ዘመን በሁለተኛው ክፍለ ዘመን ከጌታ እርገት በኋላ ብዙ የሮማ ቄሳሮች ተነስተው ክርስቲያኖችን ብዙ መከራ አጽንተውባቸው ስለነበረ በተለይ ዲዮቅልጥያኖስ የሚባለው ንጉስ 284 ዓመተ ምህረት ላይ ብዙ ክርስቲያኖችን ስለፈጀ ያንን አመት መነሻ አድርገው ዓመተ ሰማዕታት የሚል ቆጠራ ነው የቆጠሩት። እንደኛ ዓመተ ምህረት ብለው ልደተ ክርስቶስን መነሻ አላደረጉ። ስለዚህ ልዩነቱ በቆስጠንጢኖስ ዘመን 284 ዓመት ተለያየን ማለት ነው። ይሄ ዓመተ ሰማዕታት ይባላል። ከዛ በኋላ ነው እንግዲህ ነገሮቹ ወደ 7 ዓመት የቀነሱበት። በ500 ዓመተ ምህረት አካባቢ የነበረ አንድ ስድስተኛው ክፍለ ዘመን ብንለው ዲዮናሲዮስ ኤክሲዲዩስ የሚባል አንድ ሮማዊ መነኩሴ ነው እና የዘመን ቀመርን ሲያሰላ ለምንድን ነው ዓመተ ሰማዕታት ብለን የምንቆጥረው ከክርስቶስ ልደት መነሳት አለብን ብሎ ሂሳቡን ሲቀምር በእኛና በምዕራባውያን መካከል የ7 ዓመት ልዩነት አምጥቷል ማለት ነው። ይህ አቆጣጠሩ ኤዲ ወይም አኖ ዶሚኒ ወይም የጌታ ዓመት በመባል ይታወቃል። ኢትዮጵያውያን ግን በአዜም በነገሰ በ8ኛው ዓመት ኢየሱስ ክርስቶስ ተወለደ ብለው መዝገባቸው ላይ የጻፉት በመሆኑ እንግዲህ ልደተ ክርስቶስን ለማስላት የተጠቀመበት ዘዴ 7 ዓመት ልዩነትን በእኛና በእነሱ መካከል ሊፈጥሩ ትችሏል። በቅርብ ጊዜ ግን ያሉ ጥናቶች የሚያመለክቱት ለምሳሌ ፖፕ ቤኔዲክት 16ኛ ይመስለኛል ጂሰስ ኦፍ ናዝሬት ዘ ኢንፋንሲ ናሬቲቭ የሚል አንድ መጽሐፍ አላቸው። እዛ ላይ ዲዮናሲዮስ ይህንን ዓመት እንደጨመረና ስህተትም እንደሆነ መጽሐፋቸው ላይ ጠቆም አድርገው አልፈዋል እና የ7 ዓመቱ ልዩነት ይህን ይመስላል። የ11 ዕለቱም ልዩነት የመጣው በተለይ የትንሣኤን በዓል አከባበር ልዩነት የፈጠረ ነው። በ1582 የሮም ካቶሊክ መሪ የነበረው ፖፕ ጎርጎሪዮስ 13ኛ ጥቅምት 4/1582 ላይ ቀጣዩ ቀን ጥቅምት 5 ሳይሆን ጥቅምት 15 መሆን አለበት ብሎ 365 ለት ከ6 ሰዓት የሚለውን አቆጣጠር ከ5 ሰዓት አድርጎ ከ48 ደቂቃ ከ46 ሴኮንድ አደረገ። የ11 ለታት ልዩነትም የተፈጠረው የቅርብ ነው 16ኛው ክፍለ ዘመን ላይ ነው። ኢትዮጵያውያን ግን 11 ለታቱን በመጠበቅ 7ቱን አመታት በመጠበቅ ጳጉሜንም ሲያበላሹ ጠብቀው ያኖሩ ህዝቦች ናቸው።
እንዴው እርሶ እነዚህ በዘመን ቀመር ውስጥ ያለው ልዩነትን የራስ የሆነ ነገርን ኢትዮጵያውያን ምን ያክል ተጠቅመንበታል? ራሳችንን በማስተዋወቅ በሌሎች መንገድ ብለው ያስባሉ? ኢትዮጵያውያን ምን ያክል ተጠቀሙበት በዚህ ጉዳይ ላይ?
እንግዲህ በእውነት እንደ ዱላ ቅብብሎሽ ማየት ይቻላል። የዱላ ቅብብሎሽ የመጀመሪያው ሯጭ ፈጥኖ ሄዶ የኋለኛው ደካማ ከሆነ አሸናፊዎች አይደሉም። እና አባቶቻችን በፀሐይ ላይ በጨረቃ ላይ በከዋክብት ላይ ምርምር እያደረጉ ብራና ፍቀው ቀለም በጥብጠው ብር ቀርጸው ብዙ ነገርን አስተላልፈውልናል። እስከ ባህር ማዶ ዩኒቨርሲቲ ድረስ የሚጠኑ ብዙ በግዕዝ የተጻፉ የብራና መጻሕፍት ሲኖሩ አብዛኞቹም ደግሞ ስነ ፈለክ ይዘት ያላቸው ናቸው። ስለዚህ ይህን ነገር ብንችል ለአፍሪካውያን ሁሉ የአፍሪካውያን መስከረምን የአፍሪካውያን አዲስ አመት የጥቁሮች አዲስ አመት ብለን መስራት ይገባል ነበር። አልሰላምም ጳጉሜን እነዚህ 5 ለት 6 ለት አንሶ ታፎ ደግሞ 600 አመት አንዴ 7 የምትሆንበትን ስሌት እንኳን ለሌላው ዓለም በአግባቡ አስረዳን አሳወቅን የሚል እምነት የለኝም። ስለዚህ ብዙ ይጣበቅብናል። በአግባቡ ለልጆቻችን ከማስረዳት ጋራ ተያይዞ ለሌላው ዓለም በአግባቡ በትምህርት ካሪኩለማችንም ጭምር ቀርጸን ለትውልዱ በማስረዳት ለሌላው ዓለም ደግሞ ተደራሽ በማድረግ ብዙ ይጣበቅብናል። ግን ትንሽ ከተንቀሳቀስን ለውጥ እንዳለ ማምናለሁ።
እንግዲህ አዲስ አመትን ምክንያት አድርጌ ነው ከርሶ ጋር ቆይታ ያደረኩ ያለሁት ዶክተር ወዳስ። ያ አዲስ አመትም ስለሆነ መሰናባቻችን ወጫችን የሚሆነው የአዲስ አመት ምኞት ነውና የአዲስ አመት የርሶን ምኞቶን የእንኳን አድርሳችሁ መልክቶን ማድርሶኝ መሰናበት እንችላለን።
አዲሱ አመት ዘመነ ማቴዎስ የበረከት ዘመን እንዲሆንልን እመኛለሁ። ህፃናት የማያለቅሱበት፣ እናቶች የማያለቅሱበት፣ ምድራችን በብዙ በረከት የምትመላበት፣ ካልፋ እግዚአብሔር ምድራዊና ሰማያዊ ጸጋ የምናገኝበት፣ አዛውንቶች የሚጦሩበት፣ በአጠቃላይ ወጣቶችም ወጥተው የሚገቡበት የበረከት ዘመን የፍቅር ዘመን እንዲሆን ለመላ ኢትዮጵያውያን በምድር ላሉ ሰዎች ሁሉ ምኞቴ ነው።
በጣም አመሰግናለሁኝ ዶክተር ሮዳስ ለሰጡን ሀሳብ የኢትዮጵያን የዘመን ቀመር አስመልክቶ። ያሁን እየተቀበልን ያለውን አዲስ አመትን አስመልክቶ የአሜሪካ ድምጽ በዚህ ጉዳይ ላይ ሎትን ጥልቅ ሙያዊ ሀሳቦትን ስላጋሩን በጣም እናመሰግናለን። እኛም መልካም አዲስ አመት እንዲሆንለት እንመኛለን። መልካም ጊዜ ነው ሎት
ነውላችሁ።
ፕሮግራማችንን ወደ ማጠቃለሉ የተቃረብን ነው። ሙያዊ ማብራሪያ የሰጡንን ዶክተር ሮዳስን ድምጻዊትና የሙዚቃ መምህርት ብሌን ዮሴፍን እንዲሁም በበዓሉ ዙሪያ ሐሳባቸውን ከኢትዮጵያ ያካፈሉን ሁሉንም በአድማጮች ስም እጅግ አድርገን እናመሰግናለን።
በነገራችን ላይ ደሬ መስከረም ወር አዲስ የዘመን መለወጫ ከመሆኑን ባሻገር በተለይ ለተማሪዎች ደግሞ ልዩ ትርጉም አለው። ተማሪዎች ከወራት ረፍት በኋላ ወደ ትምህርት ቤት የሚመለሱበት፣ በአንድ እርከን ከፍ ብለው አዲስ ክፍል አዲስ ትምህርት የሚጀምሩበት ወቅት ነው እና ለተማሪዎችም መልካም የትምህርት ዘመን እንመኛለን።
ከመሰናበታችን በፊት ግን ለሁሉም አድማጮቻችን 2017 የሰላም የፍቅር የደስታ እንዲሆንላቸው እየተመኘ የቴዲ አፍሮን አበባየሁሽ ሙዚቃ እንጋብዝ።
አበባየሆይ ባልንጀሮቼ ውበትና እንጀሰሬ ቤትስክሰራ እንኳን ቤትና የለኝ ማለበት እደጃ ጣለ ወኮብ ስቦት ወበል ማሲቦ ወበል ክራሬ ስፈናገሬ ወበል ዋሽቴ አንተ ማሲቦ ስታይ ሰውታኮ እንኳን አደረሰ Thank you.
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የአዲስ ዓመት ዋዜማ ልዩ ቅንብር በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርን። በድጋሚ አዲሱ ዓመት የሰላም የጤና የደስታ እንዲሆንላችሁ እየተመኘን እንሰናበታለን። ሰላም፣ ደህና ደሩ። መልካም አዲስ ዓመት።